ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በርከት ቁጥር ያለው የአስቦይ ማህበር አለ። በንጽር ይኛል ነው መግለጽ ባይቻልም የዚህ አመት 0% የሚባል ፎንድ ስናዱ ከዚህ በፊት በሾች የሚቆጠሩ እንግዶች የሚመጡበት ጊዜ ነውና አሁን ደግሞ ስናይ በጣም አነስተኛ ቁጥር ነው የጀመረው።
ታሪካዊ የጎንደር ከተማ በጸጥታ ምክንያት ጎብኚዎቿ መቀነሳቸው ባላ አከባበሮቿን መቀዛቀዛቸው ተሰምቷል። ይህ በምላሹ በመተዳደሪያቸው ላይ ጫና እያደረሰ ስለመሆኑ ወጣቶች ይናገራሉ። የተወሰኑትን ሀሳብ በምሽቱ እናስደምጣችኋለን። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። የጥምቀት በዓል ሰሞን በቱሪዝምና ተያያዥ ዘርፎች ለተሰማሩ የጎንደር ከተማ ነዋሪዎች ጠቀም ያለ ገቢ የሚያገኙበት ቢሆንም ዘንድሮ ግን የደንበኞቻቸው ቁጥር በእጅጉ እንደቀነሰና ገበያቸውም እንደተቀዛቀዘ ገልጸዋል። የሀገር ውስጥና የውጭ ጎብኚዎች ብዛት በወቅቱ የጸጥታ ስጋት የተነሳ መቀነሱ ለገበያቸው ማነስ ምክንያት እንደሆነ በአስጎብኝነትና በታክሲ ስራ ላይ የተሰማሩ ወጣቶች ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው አነጋግራቸዋለች። በመቀጠል ይደመጣል።
የጥምቀት በዓል በልዩ ድምቀት በሚከበርበት በጎንደር ከተማ በቱሪዝሙ ዘርፍ ላይ የተሰማሩ ወጣቶች የተሻለ ገቢ የሚያገኙበት ወቅት እንደሆነ ይናገራሉ። በዘንድሮ የጥምቀት በዓል በከተማዋ የተገኙ ጎብኚዎች ብዛት ቱሪዝሙን እንዳነቃቃው አስተዳደሩ አስታውቋል። አስጎብኚዎቹ በበኩላቸው በወቅታዊ የጸጥታ ስጋት የተነሳ የቱሪስቱ ፍሰት እንደቀነሰና ኑሯቸውም እንደተጎዳ አመልክተዋል። የአሜሪካ ድምጽ ያነጋገረው ስሙን ለመግለጽ ያልፈቀደ ወጣት በተለይ በጥምቀት በዓል ሰሞን ፋሲል ግንብ እየተባለ የሚጠራውን የአጼ ፋሲለደስ ግቢንና በጎንደር ከተማ ዙሪያ ያሉ ታሪካዊና ሃይማኖታዊ መካናትን እያስጎበኘ ጠቀም ያለ ገንዘብ ያገኝ እንደነበር ያስታውሳል። ይሁንና በዘንድሮ የበዓል አከባበር የሀገር ውስጥም ሆነ የውጭ ጎብኚዎች በብዛት ባለመምጣታቸው ገቢው እንደቀነሰ ያስረዳል።
በርከት ቁጥር ያለው የአስጎብኚ ማህበር አለ። በንጽር ይኛል ብሎ መግለጽ ባይቻልም የዚህ አመት 0% የሚባል ፎንድ ሚሽን ምክንያቱ ከዚህ በፊት በሺዎች የሚቆጠሩ እንግዶች የሚመጡበት ጊዜ ነው እና አሁን ደግሞ ስናይ በጣም አነስተኛ ቁጥር ነው የገባው።
የጀበና ቡና በመሸጥ የምትተዳደር ስሟን ያልገለጸች ሌላዋ ወጣትም ተመሳሳይ ሀሳብ አንጸባርቃለች።
ብዙም የለም፣ እንደ ድሮ ብዙም ተጠቃሚ የለም።
በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል በቀጠለው ግጭት አንዳንድ መንገዶች አሁንም እንደተዘጉ መሆናቸውን ነዋሪዎችና የትራንስፖርት አገልግሎት ሰጪዎች ይናገራሉ። በቅርቡ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በጎንደር ከተማና አካባቢው የተካሄደው ግጭትም በነዋሪዎች ዘንድ ተጨማሪ የደህንነት ስጋት እንደፈጠረ ያስረዳሉ። በዘንድሮ የጥምቀት በዓል አከባበር የጎብኚዎች ቁጥር የቀነሰው በዚሁ የጸጥታ ስጋት ምክንያት እንደሆነ አስተያየት ሰጪዎቹ ያምናሉ። መንገደኞችን ከጎንደር አውሮፕላን ማረፊያ ወደ ከተማዋ በማመላለስ ስራ ላይ የተሰማሩት የታክሲ አሽከርካሪም በሰሞኑ በዓለ ጥምቀት የተለመደውን ገቢ እንኳን እንዳላገኙ ይናገራሉ።
የኛ ስራ ብቻ ሳይሆን የሆቴሎችም የከተማውም ስራ በጣም ኤክስፔክት ነበር። ለእኛ ስራ ላይም ብዙ ተጽዕኖ ነው ያመጣው። ያን አንድ ሰርተሽ ነው ጥምቀቱ። የጥምቀት ሰሞን ደግሞ ያው ፍሌት እንደገባም እየተመላለስ ስለምትሰሩ የነበር አሁን ላይ ግን ያን ስራ የለም።
የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበ ላቀው በአንጻሩ የዘንድሮ የጥምቀት በዓል ታዳሚዎች ቁጥር ካለፉት አመታት የተለየ እንዳልሆነ ጠቅሰው
ዘንድሮ እኔ ከባለፈው አመት የተለየ ግምገማ የለንም። እንደ ከተማም ጥሩ ነው። ለምሳሌ ማሳያዎች የሚሆኑት በተለይ የውጭ ቱሪስቶች በስፋት የተገኙበት የጥምቀት በዓል ነበር ማለት ይቻላል። ከፍተኛ ቁጥር ያለው ነጮች ናቸው በበዓለ ጥምቀቱ የታደሙት እና በኢኮኖሚም ዘርፍ እንግዲህ በዚህ የጥምቀት በዓል ከታች ከሊስትሮ ጀምሮ ነው ተጠቃሚ የሚሆነው። ስለዚህ ወደፊት ለግምገማ በመረጃ መሰረት አድርጎ የሚለይ ቢሆንም አሁን ባለው ሁኔታ ግን በዚህ ዘርፍ ላይ የደረሰ ችግርም የለም።
በከተማ በታክሲ ስራ የተሰማራ ወጣት ግን የሀገር ውስጥም ሆነ የውጭ ጎብኚዎች ቁጥር እንደወትረው ባለመሆኑ እርሱን ጨምሮ ኑሯቸውም በቱሪዝሙ ዘርፍ ላይ የመሰረቱ ነዋሪዎች እንደተጎዱ ይናገራል።
በከተማ ገቢ ላይ በጣም ዜሮ ዘንድሮ። በጥምቀት ዕለት ራሱ ቁመን ያለው ለምን ሰው የለ። ለምሳሌ ከሶስት አመት ከሁለት አመት በፊት ሲደክመን ነበር ምናቆሙ። አሁን ግን እንኳን እንዲዝንደክም ስራ ይባይል
የባለ አክባሪ ጎብኚዎቹ በርካታ እንደሆኑ የሚናገሩት የከተማ አስተዳደሩ ቃል አቀባይ ደግሞ እንዳው ተቀዛቅዞ የነበረውን የቱሪዝሙን ዘርፍ አነቃቅቶታል ይላሉ።
ከኮቪድ ጀምሮ ጉዳት የደረሰበት ነው። በጦርነት ጉዳት የደረሰበት የቱሪዝም ዘርፍ ነው። አሁን ላይ ግን ባህሉን ተገን አድርጎ መነቃቃት የታየበት ዘርፍ ነው ብዬ ማስ
በሌላ በኩል አጀንስ ፍራንስ ፕሬስ የዘንድሮውን የባለ ጥምቀት አከባበር በቀኝበት ዘገባው በክልሉ በቀጠለው አለመረጋጋትና ግጭት የተነሳ የዘንድሮ በዓል አከባበር ደብዝዞና በዩኔስኮ በዓለም ቅርስነት ወደ ተመዘገበው ስፍራ እየተሙ የነበሩ ምዕመናንም ቁጥር እጅጉን ቀንሶ ታይቷል ብሏል። ደረጀ መንገሻ የከተማው ነዋሪና የዩኒቨርሲቲ መምህር ሲሆን በዚህ አመት የነበረውን አከባበር በተመለከተ ለኤኤፍፒ ሲናገር
ዘንድሮ እነተ ለመናገር ያጉዙ የፖለቲካል ቴንሽንም ስላለ አልደመቀም። ምክንያቱም ኤክስፔክት ከሚደረገው በጣም በታች ነው። ከዚህ በፊትም በጣም ለብዙ አመታት እዚህ ጥንቀሲና ክብር ያለው የሰው ቁጥር በጣም ሲግኒፊካንትሊ ቀንሷል።
በክልሉ የተፈጠረው ግጭት በኢትዮጵያ መከላከያ ሰራዊትና ፋኖ በመባል በሚጠሩት የአካባቢ ሚኒሻዎች መካከል የሚካሄድ ነው። በጥምቀት በዓሉ ላይ ታዳሚ የነበረው መኳንንት ፋሲልም በታሪካዊ ጎንደር ከተማና ነዋሪዎች ላይ ስለደረሰው ተጽዕኖ ይገልጻል።
ጎንደር አንብታለች ወይም አልቀሳለች ነው ማለት ነው። ምክንያቱም ያለው ነገር ምታዩ ነገር የሚያሳዝን ነገር ነው። ጎንደር ልጆቿ እንደሮ ከሩቅ አገር ማን አልመጡ ያሉ ነገሮች ሁሉ አይደሉም። ወንደር አልቀሳለች ለክ እንደኔ
የጥምቀት በዓል ታቦታት ከመንበረ ክብራቸው ወደ ባህረ ጥምቀት በመእመናን ታጅበው እየወረዱ የሚከበር ቢሆንም የጎንደር ከተማን ጨምሮ በአንዳንድ አካባቢዎች ከወቅቱ የጸጥታ ስጋት የተነሳ በአካባቢያቸው ተወስነው ያከበሩ አድባራት መኖራቸውን የቤተክርስቲያን ምንጮች ለአሜሪካ ድምጽ ተናግረዋል። ይህም ሆኖ የአማራ ክልል ርዕሰ መስተዳደር አረጋ ከበደ የበዓሉን መጠናቀቅ አስመልክቶ በማህበራዊ ትስስር ገጻቸው ባጋሩት መልእክት በክልሉ በሁሉም አካባቢዎች በዓሉ በሰላም እንደተጠናቀቀ ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን አመሰግናለሁ። ዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት 40% የሚሆኑ ስራ ቀጣሪዎች እድሜያቸው በሃያዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቁሟል። በቅርቡ ይፋ የተደረገው ይህ ጥናት አብዛኞቹ ቀጣሪዎች እድሜያቸው በ10ዎቹ ማብቂያና በሃያዎቹ ውስጥ የሚገኙ በመጻሩ ጄንዝ የሚባሉትን አዲስ ተመራቂ ወጣቶች ለመቅጠር ፍቃደኛ እንዳልሆኑ አመላክቷል። የዚህን ጉዳይ ዝርዝር ኤደን ገረመው ታጋራናለች።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ አስር ስራ አስኪያጆች መካከል አራቱ በዚህ እድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር የመጡት ብሏል። 100% የሚሆኑ ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አልመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን ያዩ ለማውራት የማይደፍሩ አለባበሳቸው ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህር የሆኑት ፕሮፌሰር ዳን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አከሎም የዚህ ውጤት ተማሪዎቹ ይስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማሪያ ክፍሎች ውጪ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ለምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስተውቀዋል። ይህም ብቻ ሳይሆን ተለቀላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታን ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25 እና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የሥራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በሥራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ሥራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸ ነው ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብሎ የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የሥራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከሥራ እድገት ይልቅ የሚያሳስባቸው በሥራና በሕይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በስርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቀዋል አሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው።
እድና መሰግናለሁ። የ2024 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጽንሰ ማቋረጥ መብት ለመራጮች ቁልፍ ጉዳይ እንደሚሆን ዋይት ሃውስ አስታውቋል። ዋይት ሃውስ ይህን ያለው የአሜሪካ ምክትል ፕሬዚደንት ካማላ ሃሪስ ለባይደን የምርጫ ዘመቻ የስነ ተዋልዶ አገልግሎት የማግኘት መብትን ቀዳሚ አጀንዳቸው በማድረግ በተለያዩ የሀገሪቱ ግዛቶች እየተዘዋወሩ ባለበት በአሁኑ ወቅት ነው። የዚህን ጉዳይ ዝርዝር ደግሞ ስምኝሽ ቆይ ታስተምናለች።
በአሜሪካ ለሚካሄደው ፕሬዝዳንታዊ ምርጫ ፉክክሩ የተሟሟቀ ባለበት ወቅት ተፎካካሪዎች ጽንሰ ማቋረጥ መብት ለመራጮች ውሳኔ ቁልፍ ጉዳይ እንዲሆን ግፊት እያደረጉ ነው። እንደ አውሮፓውያን አቆጣጠር በ1973 የጽንስ ማቋረጥ ህገ መንግስታዊ መብት ሆኖ እንዲጸድቅ ያስቻለውና ሮይና ዌድ በመባል የሚታወቀው የፍርድ ሂደት 51ኛ ዓመት መታሰቢያ ሰኞ ዕለት በተከበረበት ወቅት የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ የዊስካንሰንን ግዛት የጎበኙ ሲሆን የባይደን አስተዳደር የጽንስ ማቋረጥን ጨምሮ ለስነ ተዋልዶ አገልግሎት ተደራሽነት ድጋፍ እንደሚያደርጉ ተናግረዋል።
In America, freedom is not to be given.
አሜሪካ ውስጥ ነጻነት በማንም የሚሰጥ አይደለም፣ ሽልማትም አይደለም። የራሳችን የሆነ መብት ነው። ይሄ ደግሞ በራስ አካል ላይ ውሳኔ የመስጠት መብትንም ያጠቃልላል። መንግስት ምን ማድረግ እንደምንችል ሊነግረን አይገባም።
ጠንካራ የካቶሊክ ክርስትና ሃይማኖት ተከታይ የሆኑት ፕሬዝዳንት ጆ ባይደን ጽንስ ማቋረጥን በግል ሙሉ ለሙሉ የማይቀበሉት ጉዳይ መሆኑን ከዚህ ቀደም ተናግረው ነበር። ሰኞ ዕለት ባደረጉት ንግግር ግን እንደ አውሮፓውያን አቆጣጠር በ2022 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሮይና ዌድን በመሻር ያሳለፈው ውሳኔ ኢፍትሃዊ ነው ሲሉ ተናግረዋል። ፍርድ ቤቱ ውሳኔውን ካሳለፈ በኋላም በተለያዩ ግዛቶች ያሉ መራጮች ጽንስ የማቋረጥ መብታቸው እንዲመለስ ድምጽ መስጠታቸውንም አመልክተዋል።
Voters have voted to protect reproductive rights.
መራጮች የስነ ተዋልዶ መብትን ለመጠበቅ ድምጽ ሰጥተዋል። የመብት በሁሉም ግዛት መከበር አለበት። ምክንያቱም የቤተሰቦቻችሁ የጤና አገልግሎት የማግኘት መብት በምትኖርበት አካባቢ መወሰን የለበትም።
ሪፐብሊካንን ወክለው ለፕሬዝዳንታዊ ምርጫ ለመሳተፍ የሚደረገውን ፉክክር እየመሩ ያሉት ፕሬዝዳንት ትራምፕ ጽንስ ማቋረጥን እንደሚቃወሙ ቢናገሩም አንዳንዴ አቋማቸው እንደሚቀያየርና ግልጽ እንዳልሆነ ተከታዮቻቸው ይናገራሉ። በጉዳዩ ላይ አስተያየታቸውን ለማካተት በተደረገው ጥረት ግን ወዲያው ምላሽ ማግኘት አልተቻለም። በቅርቡ በዋሽንግተን በተካሄደ የጸረ ውርጃ ሰልፍ ላይ ንግግር ያደረጉት ሪፐብሊካኑ የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን እሳቸው ራሳቸው በአስራዎቹ ዕድሜ በተፈጠረ እርግዝና ያለ እቅድ የተወለዱ መሆናቸውን በመግለጽ የጽንስ ማቋረጥ ላይ ያላቸውን ተቃውሞ አሰምተዋል።
እነዚህን ህጎች የምናወጣው እና ዛሬም ሰልፍ የምናካሄደው እያንዳንዱ የሰው ልጅ፣ እያንዳንዱ ያልተወለደ ህፃን በጣም ጥልቅና ትልቅ ዋጋ ያለው መሆኑን ለሰዎች ለማሳመን ብዙ ስራ ስለሚጠይቅ ነው። ስለዚህ ወዳጆቼ የህብረተሰቡን አመለካከት መቀየር እንደምንችል ተስፋ የምናደርግበት ብዙ ምክንያት አለን።
ጽንስ ማቋረጥ ላይ ተቃውሞ የሚያሰሙ የመብት አቀንቃኞች ጠቅላይ ፍርድ ቤቱ የመንግስትን አቋም ጥሶ ውሳኔ በማሳለፉ ደስተኞች ናቸው። አሁን ደግሞ የትኛው የሀገሪቱ መሪ ጉዳዩን ወደፊት እንደሚያራምድ መወሰን አለባቸው። በዋሽንግተን በተካሄደው ሰልፍ ተሳታፊ የነበሩት ኤሪክ ሼድለር ባይደን ጽንስ ማቋረጥን የሚደግፉበት መንገድ ጽንፍ የረገጠ ነው ቢሉም ሪፐብሊካኖቹ የሚያራምዱት አቋምም ከእርሳቸው አመለካከት ጋር እንደማይስማማ ይገልጻሉ።
I also don't know if I trust Donald Trump. I mean, he gave us the Supreme Court.
ፕሬዝዳንት ዶናልድ ትራምፕን ማመን ይችላል እንደሆነ አላውቅም። በርግጥ ሮይና ዌድን መቀልበስ ይቻለ ጠቅላይ ፍርድ ቤት ሰጥተውናል። ሮይ ከተሻረ በኋላ ግን በህይወት የመኖር መብት እንቅስቃሴን የሚተቹ ንግግሮችን አድርገዋል። የፍሎሪዳ አስተዳደር ደሳንቶስንም ተችቷል። ስለዚህ የትራምፕ አቋም ምን እንደሆነ አላውቅም። ምክንያቱም በጉዳዩ ላይ የተለያዩ ነገሮች ለሚናገሩት። ስለዚህ ለሌሊም ሆነ ለትራምፕ ያለኝ ድጋፍ የተቆጠበ ነው። ሁለቱም ለጉዳዩ ያላቸው አቋም ያሳስበኛል።
ማቋረጥ መብት ነጻ ግዛት ከሆነው ካሊፎርኒያ እስከ ወግ አጥባቂው ካንሳስ ባሉ ግዛቶች ውስጥ በተሰጡ ድምጾች አሸንፏል። ለምርጫ ቁልፍ ከሚባሉ ግዛቶች አንዱ በሆነው ኦሃዮ ግዛት በቅርቡ በተካሄደ ድምጽ የማሰባሰብ ሂደት 57% የሚሆኑት ጽንስ ማቋረጥ መብት ሆኖ እንዲረጋገጥ ህገ መንግስቱ እንዲሻሻል ተስማምተዋል። በመጪው ህዳር በሚካሄደው ፕሬዝዳንታዊ ምርጫም አሜሪካዊ መራጮች በጉዳዩ ላይ ድምጻቸውን ያሰማሉ ተብሎ ይጠበቃል። በአኒታ ፓውል ለቀረበው ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። በመቀጠል ደግሞ ካንዶ ወጣት ጋር እንተዋወቃለን። በልጅነቱ ባደጋ ምክንያት አንድ እግሩን ያጣው ከማል ቃሲም በባህር ዳር ከተማ ለበርካታ ወጣቶች የመነቃቃት ምንጭ ከሆነ ቆይቷል። የዓለም አቀፍ ቴኳንዶ ስፖርት ዋና ሰልጣኝ ወይንም በዘርፉ የማዕረግ አጠራር ሳቦ የሆነው ከማል ቃሲም የዛሬ ጋቢና ቪኦኤ ዝግጅታችን እንግዳ ነው። አስቴር ምስጋናው አነጋግራለች።
ሳቦ በቴኳንዶ ዘርፍ አራተኛ ደረጃ ላይ ለደረሰ ሰልጣኝ የሚሰጥ የብቃት ማረጋገጫ ማዕረግ ነው። ትርጓሜው ዋና ሰልጣኝ እንደማለት ነው ይለናል። ይህንኑ ማዕረግ የተጎናጸፈው አካል ጉዳተኛው ሳቦም ከማል ቃሲም ጋቤና ቪኦኤ ሳቦ በስሙ ወደ አቋቋመው ሳቦም ከማል የቴኳንዶ ማሰልጠኛ ጎራ ብሏል። ቆርቆሮ በቆርቆሮ ሆኖ በተሰራው የማሰልጠኛ ተቋም ውስጥ በርካታ ህፃናት አዳጊዎችና ወጣቶች በስልጠና ላይ ናቸው። የዕለቱ ስልጠና የሚጀምረው የቴኳንዶ መርህን በሚገልጽ ቃለ መሐላ ነው። አዳጊዎቹና ወጣቶቹ በአሰልጣኞቹ ሳቦም ከማል መሪነት ቃለ መሐላውን ይፈጽማሉ። የጥንቃቄ መልእክትም ይነግራቸዋል።
የቴኳንዶ መሪዎችን አክብራለሁ። አሰልጣኝ መሪዎችን አክብራለሁ።
ቴኳንዶ መንሰራበት ዋናው ትልቁ ምክንያት ቴናኳን እጅናገር ነው። ዶም የሆነው ግን ሙሉ አምሮአችን ላይ ያለው ትኩረት ስናደርግ ነው። ሙሉ በትምርታችንም ይሁን በስራችንም በማንኛውም ህይወታችን ላይ ውጤታማ ስንሆን ያ ቴኳንዶ ሙሉ ሰራን ይባላል። ካልሆነ ግን አሁን ዝም ብለን እንደዚህ እጅናገራችን ብቻ ሰርተን ወጪ ደን ምንረብሽ ወጪ ሄደን ደግሞ ማናነብ ተማሪዎች ትምርት ማታነቡ ሰራተኞች ራሳችሁን ካጎስቶች ማጠብቁ ከሆነ ቴኳንዶን አሰራችሁ ማለት ነው። ቴኳንዶ ሙሉ የሚሆነው በህይወታችን ስናስገባው ነው። ዘወይ ኦፍ ላይፍ የህይወት መንገድ ነው። ህይወታችን መስመር ስናስይዘው ቴኳንዶን እየሰራን ነው ብለን እናስባለን።
በየዕለቱ ለሰልጣኞቹ በውጣ ውረድ ከተፈተነው የህይወት ተሞክሮ ያካፍላቸዋል። ይህም በእርሱ ላይ የደረሰው በማንም እንዳይደርስ በማሰቡ እንደሆነ ይናገራል።
አጠቃላይ መቼም ሀገራችን ላይ የነበረው ወቅታዊ ሁኔታ እናቃልና ባህር ዳር ላይ የነበረው ተኩስ ምናምን ምናምን ያስፈራላል፣ ያስጨንቃል። የነበረው ነገር እንደምታዩት እኔ በ1983 በፖለቲካ ምክንያት እንደዚህ በነበረው ወቅታዊ አለመረጋጋት ምክንያት ነው የወደቀ ታንክ ላይ ህፃን እያሉ በአምስት ዓመት ስትጫወት ነው እንደዚህ ጉዳት የደረሰብኝና አሁንም ቢሆን እናንተ በየአካባቢያችን ተኩስ ምናምን የነበረበት ብረታ ብረቶች ምናምን የወዳደቁ ሊኖር ይችላሉ። እነዛን ምንም አይነት መንካት ነገር የለብንም፣ ወይም ደግሞ ለቤተሰብ ካገኘን ለቤተሰብ ማሳየት እንጂ ያለብን ያን መንካት የለብንም። ምክንያቱም አሁን ከሚታኮሱት ከወጣቶቹ ይልቅ ደግሞ ህፃናቱ በብዛት ተጎጂ የሚሆኑት። አሁን እኔ የተጎዳሁበት ታንክ ላይ ወድቋል አይሰራም ብለን ነው እኛ የምንጫወትበት፣ ግን ከኔ ጋር 5-6 ሰዎች ተጎድቷል። ከፍተኛ ጉዳት የደረሰብኝ እኔ ነኝ። ሌሎቹ እጃቸውንም የተጎዳለ ዝም ብሎ ጭርፍ አድርገው ይተውም አለ። ስለዚህ እንዲህ አይነት ነገሮች ስናይ በተለይ ህፃናቶቹ ወደዛ ነገሩ ራሳችን እንዳናጋል አደራ ለማለት ነው።
የቴኳንዶ ስፖርት ስልጠና በአካል ብቃት እንቅስቃሴ ውስጥ ቢካተትም ይበልጡኑ የሚያተኩረው በመልካም ስነ ምግባር ግንባታ ላይ ነው የሚለው ሳቦ፣ ይህንን ጽንሰ ሀሳብ በውስጣቸው ያዘለቀላቸው ወጣቶች በቁጥር እየበዙ እንደሆነ ይናገራል።
እኔ ጋር 7 ዓመት 8 ዓመት 6 ዓመት 5 ዓመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ። በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው። በስፖርቱና በእኔ ምክንያት በስፖርቱ ምክንያት በትዳሩ ዓለም ውስጥ የገባሉ፣ ወደ ቢዝነስ ዓለም ውስጥ የገባሉ፣ ወደ ንግድ ምናምን በጣም ብዙ፣ ወደ ሀገር መከላከያ ሰራዊትም የገባሉ፣ አሁንም ያሉ ልጆች አሉ።
ከሰልጣኞቹ ወጣቶች መካከል ላለፉት 10 ዓመታት ከሳቦም ከማል ጋር መስራቱ የጥሩ ስነ ምግባር ባለቤት እንዳደረገው የሚገልጸው ወጣት ተስፋ ለማገኝ አንዱ ነው።
ከስፖርት አካል ብቃት የበለጠ ጥሩ ስነ ምግባር ታላቆችና ታናናሾችን በማክበር ቤተሰብን በማክበር ከዛም አልፎ አካባቢን በማክበር
ተማሪ ማክዳ ውበት ቴኳንዶ በመሰልጠኗ ትኩረት መስጠት ባለብኝ ነገር ላይ ቀልቤን ሰብስቤ ማሰብ እንድችል አብቅቶኛል ትላለች።
በእኔ በጊዜ የተማሪ እና ከትምህርቱ ጎን ለጎን ደግሞ ስፖርት ሰራ። በዚህ ምክንያት ንቃት በተለያዩ አጋጣሚዎች እንድንሆን አድርጎናል። ሌላው ደግሞ በትምህርታችን ከዚህ ከወጣን በኋላ ምን ማድረግ እንዳለብን በመጀመሪያ በቅድሚያ ተማሪ በደንብ ስለሚያገር
እሱን በመከተል በትምህርታችን ጥሩ ውጤት እንድናመጣ እርስቶ ቅድም ያስተማረን ከራሴ ተሞክሮ ላይ የአምስት ዓመት ጠን እያለ ነበረ። በጦርነት አማካኝነት ነበር እሱ እንደዚህ አይነት ጉዳት የደረሰበት። ስለዚህ እኛ እንደሱ ጣፋንታ እንዳይደርሰን የተለያዩ ምክሮችን መክሮናል። ቅድም እንደገለጽ የተለያዩ እቃዎችን ከእውቀት መጽፍነን አለመካች የማናቃቸው ነገሮችን ለሚያውቅ ማሳየት ይሁለቱ ነገሮች በደንብ አሳየት።
ሳቦን ከማል ቃሲም በአፍሪካ ድንቃ ድንቅ መዝገብ ላይ ብቸኛው ባለ አንድ እግሩ ስኬታማ ሰው በመባል ስሙን ለማስፈር የቻለ የኢንተርናሽናል ቴኳንዶ ዋና አሰልጣኝና የባለ አራት ዳን ባለቤት ነው። በዓለም አቀፍ በሀገር አቀፍና በክልል ደረጃ በርካታ ሽልማቶች ሲጎርፉለት እንደቆዩም ሳቦን ከማል ይናገራል።
ሚሊኒየም ታታሪ ወጣት በማለት የ2020 ሲቀየር የርስ የክልሉ ሰመስተዳደር ልጅ ትልቅ ሰርተፍኬትና ሜዳሊያ ተቀብያለሁ። ከዛ ውጪ ትልልቅ የሚባሉትን ነው የምነግርሽ። የአፍሪካ ድንቃ ድንቅ የከተማው ኮከብ አሰልጣኝ በመባል የባህር ዳር ከተማ ብዙ ጊዜ ሽልማቶችን ወስጃለሁ። ከዛም ውጪ ጎን ለጎን የባህር ዳር ከተማ የዊልቸር ባስኬትቦል አና አካል ጉዳተኞች እነሱ ጋር በመሳተፍ በፓራኦሎምፒክ ብዙ ሜዳሊያዎችን ለክልሉ ለከተማው አምጥቻለሁ። ተለያዩ ጎን ለጎን ከቴኳንዶ ጎን ለጎን ልጆችን ማከል ጉዳተኞችን ሞቲቬት ለማድረግ አግሮ ምንነሱ ጋር በደንብ ለመንቀሳቀስ ይቻላል የሚለውን ነገር ወደ እነሱ ወደ ታች ወረድ ብዬ ደግሞ ዝቅ ብዬ ታች እነሱ ጋር ደግሞ የተለያዩ እንቅስቃሴዎችን በማድረግ ማህበሩ ላይም ፕሬዚዳንት በመሆን ብዙ ጊዜ አገልግዬ አሁን በስራ ምክንያት በቴኳንዶ ጫና ስለበዛብኝ ግን ከጎናቸው ሆኜ አካል ጉዳተኞችን በመደገፍ የተለያዩ ሽልማቶችን አምጥቻለሁ።
ኢንተርናሽናል የሚል ማረግ አለ።
ኢንተርናሽናል ኢንስትራክተር ቀደም እንዳልኩሽ የፎርዝ ዳንስ ደርስ የተሰጠኝ ኢንተርናሽናል ኢንስትራክተር። ያው ጀርመን ሀገር ሲሄድም የሶስተኛ ዲግሪን አጋጣሚ ሆኖ እዛው ነው እንግዲህ ተፈተንኩት። እግር ለማሰራት ነው የሄድኩት። እግር አልተመቸኝም ነበርና እሱን ቀጠልኩት። ከዛ ከመጣሁ በኋላ ከሁለት አመት ከሶስት አመት በኋላ አራተኛ ዲግሪን እዚሁ ላይ ነው የተፈተንኩት። ከፍተኛው ዲግሪ ማምጣት ነው ያለፍኩት። የዛኔ ኢንተርናሽናል ኢንስትራክተር ወይም ደግሞ ሳቦ የሚለው ማለት። ከዛ በኋላ ድንቃ ድንቅ ወይም የአፍሪካ ሪከርድ የሚለውን መቀበል በአፍሪካ ደረጃ አንደኛ ፎርስታን ይዞ አካል ጉዳተኛ ማለት ነው ብቻ በመሆኑ ያን ሰርተፍኬት ላግኝ ይችላሉ ማለት ነው።
ሳቦን ከማል የቴኳንዶ ስፖርት ስልጠናውን የጀመረው የአካል ጉዳት አደጋው ባጋጠመው ወረታ ከተማ እንደሆነ ያወሳል። ከዚያም ወደ ቤንሻንጉል ጉሙዝ ክልል ቀጥሎ የነበረው ስልጠናው በአሁኑ ወቅት ወደ ባህር ዳር ከተማ ተዛውሮ እየተካሄደ ይገኛል። በአጠቃላይ ላለፉት 14 ዓመታት አያሌ ወጣቶችን በተለያዩ የብቃት ደረጃዎች ያሰለጠነውን የሳቦን ከማል የቴኳንዶ ማሰልጠኛ ጥረትን የተመለከተው የባህር ዳር ከተማ አስተዳደር 500 ካሬ ቦታ በጊዜያዊነት አበርክቶለታል። በከተማ አስተዳደሩ በተደረገለት ድጋፍ የተደሰተው ሳቦ ሙካማል ቃሲም ማሰልጠኛ ማዕከሉን ለቦታው በሚመጥን ደረጃ ለመገንባት ግን ሰፊ የህዝብ ድጋፍ ያስፈልገኛል ሲል ለበጎ አድራጊዎች ጥሪ አቅርቧል።
አመት ሙሉ በአንድ እግር ስፖርት ተሰርቶ ያውም ጊዜያዊ ተብሎ 500 ካሬ ቦታ መስጠቱ ትንሽ ቢዘገይም በጣም ደስ ብሎኛል። ለዚህም ደግሞ ከተማ አስተዳደሩንም የስፖርት ጽሕፈት ቤቱንም የከተማውንም የክልሉን ስፖርት ጽሕፈት ቤት በጣም ያገዙኝ ብዙ ሰዎች አሉ። እነዛም በጣም አመሰግናለሁ። ዘግይቶም ቢሆን የተቀበልኩት ምንም ችግር የለውም። አሁንም ቢሆን ቀደም እንዳልኩሽ ለኔ አይደለም ይሄ አዳራሽ ቢሰራ በጣም ብዙ የጎዳና ልጆች አሉ። እንደ ማደሪያም እኮ ሊጠቀሙበት ይችላሉ። ከጎን ቤት ሰርቼ የጎዳና ልጆችን ማስተዳደርበትም ሊኖር ይችላል። ስራዬ ሰው መገንባት ሲሆን ለዛ ነው ማውለውና ያኔ መገንባት አቅም የለኝም። እውነት ለመናገር መልእክት የሚሰሙ ሰዎች ያግዙኛል ብዬ አስባለሁ። በተለያየ ዓለማችን ሀገራችን አሁን የሶሻል ሚዲያ መዘጋት ትንሽ ተጽዕኖ ፈጥሯል። ከተለያየ ቦታ ያግዙኝ የነበሩ በሀሳብ ያግዙኝ የነበሩ ሰዎች አሁን ደግሞ በማቴሪያል በተለያየ ነገር አግዘውኝ አዳራሽ ይሰራል የሚል ግምት አለኝ። ግን በግለሰብ ደረጃ አቅም የለኝም። ምክንያቱም ሙሉ ስራዬ ሙሉ ህይወቴም ቴኳንዶ ጋር የተያያዘ ነው። እዚህ ልጆች ጋር ማገኛትን ትንንሽ ሳንቲም ሰብስቤ ለአዳራሽ ከፍላለሁ። አሁን ባለውበት አዳራሽ የቤት ኪራይ ከፍላለሁ፣ ቤተሰብ አስተዳድራለሁ እና ሌላም ስራም ስለሌለኝ ሌላም ገቢም ስለሌለኝ ይህን አዳራሽ የመስራት አቅሙ አይኖርም እና የሚያግዙ ሰዎች ይኖራሉ ብዬ አስባለሁ። ከዛ ያን ተጋግዘን በደንብ ትልቅ አዳራሽ እና ጥሩ ነገር እናደርጋለን ብዬ አስባለሁ።
ሳቦም ከማል የቴኳንዶ ማሰልጠኛ በአሁኑ ሰዓት ቆርቆሮ በቆርቆሮ ሆኖ በተሰራው ማዕከሉ ኪራይ እየከፈለ ከመቶ በላይ የቴኳንዶ አሰልጣኝ ህፃናትን፣ አዳጊዎችንና ወጣቶችን በማሰልጠን ላይ ይገኛል። ለአሜሪካ ድምጽ አስቴር ምስጋናው ነው።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ አመሻውት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምጽና ምስል መንደስ እናብሮን ነበር። መልካም ምሽት። የነገ ሰው ይበለን።